እንደምን አምሽታችኋል አድማጭ ተመልካቾቻችን። ከአሜሪካ ድምጽ ዋሽንግተን ዲሲ የሰኞ ምሽት ጥር 23 2014 ዓ.ም እለታዊው የጋቢና ቤ መሰናዶ ጀምሯል። ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብሬያችሁ የምዘልቅ ይሆናል። ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
በየጊዜው አዳዲስ ሰዎች አብረውን ይመጣሉ። አዲስ ነገር ስለሆነ ሰው ፍላጎቱን ይገልጽ እና ያን ጊዜ የሆነ ፕሮጀክት ሲኖር እየደወልን ኮንታክት እናደርጋቸዋለን።
አዲስ የጎዳና ላይ ጥበብ ወይም ደግሞ የአደባባይ ጥበብ በሚል የሚሰሩ ወጣቶችን የምሽቱ እንግዳችን አድርገናቸዋል። ከኛ ጋር ይቆያሉ። በሌላ ርዕስ ደግሞ
የጦርነትና የክራይሲስ ወቅት ለአይምሮ ጤና አሉታዊ ጎኑ ሊጎዱ የሚችሉ ነገሮች በስፋት የሚታዩበት እንደሆነ እሙን ነው።
ጦርነትና ግጭት በማህበረሰቡ ላይ የሚፈጥሩትን የስነ አእምሮ ተግዳሮት በተመለከተ ከሰሞኑ የተደረገ ውይይትን ይዘንላችኋል። ስፖርትና ሌሎች ዘገባዎችም ይኖሩናል። ከኛ ጋር እንድታመሹ በአክብሮት በድጋሚ እየጋበዝን አሁን ሀብታሙ ስዩም አጫጭር ዜናዎችን ይዞ ይጠብቃችኋል።
አመሰግናለሁ። በትግራይ የሰብአዊ ድጋፍ እንቅስቃሴ በረዴት አቅርቦት ችግር ምክንያት ሊቋረጥ እንደሚችል የተባበሩት መንግስታት ድርጅት አስታወቀ። የድርጅቱ ሰብአዊ ጉዳዮች ማስተባበሪያ ቢሮ በመጻሩ ኦቻ በይዞታው ያሉ ቁሳቁሶች መመናመናቸውን ተከትሎ የጦርነት አውድማ ሆኖ በሰነበተው የሰሜኑ ኢትዮጵያ ትግራይ ክልል የነበረውን ሰብአዊ ድጋፍ የማዳረስ ተግባር እንዲያቆም ሊገደድ እንደሚችል አስታውቋል። በሰሜን ኢትዮጵያ የነበረው ከባድ ጦርነት እርዳታ ከአውሮፓውያኑ ታህሳስ ወር አጋማሽ ወዲህ ለችግር ለተዳረጉ በሚሊዮኖች የሚቆጠሩ የትግራይ ክልል ነዋሪዎች እንዳይዳረስ ከልክሏል። የድርጅቱ ቃል አቀባይ ጄንስ ሊያርኪ የተባበሩት መንግስታትና ሌሎች የግል ረድኤት ተቋማት በከፋው በረድኤት ቁሳቁሶች፣ ነዳጅና ገንዘብ እጥረት ምክንያት እንቅስቃሴያቸውን ቀደም ባለው ጊዜ ለመቀነስ መገደዳቸውን ተናግረዋል። ተቋማቱ እንቅስቃሴያቸውን በአውሮፓውያኑ የካቲት ወር ሙሉ በሙሉ ሊያቆሙ እንደሚችሉ አስጠንቅቀዋል ያሉት ሊያርኪ ለተጨማሪ የምግብ መርሃ ግብር ብሎም የከፋ አጣዳፊ የምግብ እጥረትን የሚፈጥራቸውን ችግሮች ለማከም የሚያስፈልጉ ምግብ ነክ ቁሳቁሶች ቀድሞውኑ አልቀዋል ብሏል። በአንጻሩ በአማራና በአፋር ክልሎች የሰብአዊ ድጋፍ ስርጭትን ለማዳረስ መቻላቸውንና ወደ 380 ሺህ ሰዎች የምግብ እደላ አካል እንደሆኑ ተናግረዋል። በቅርቡ ወደ ትግራይ በአውሮፕላን ሰብአዊ ድጋፍ የማዳረስ እርምጃ መጀመሩን ተከትሎ የድጋፉ መጠን ከፍ ማለቱን ያስታወሱት ሊያርኪ ለሁኔታው የሚያስፈልገው ከፍ ያለ መጠን ያለው ድጋፍ ግን በአውሮፕላን ብቻ መጓጓዝ እንደማይችል ተናግረዋል። በሺዎች የሚቆጠሩ ሰልፈኞች በሱዳን ዋና ከተማ ካርቱምና በሀገሪቱ በሚገኙ ሌሎች ከተሞች የተቃውሞ ሰልፍ በትናንትናው ዕለት ማድረጋቸው ተሰምተዋል። በአብዛኛው ወጣት ወንዶችና ሴቶች የተሳተፉበት ሰልፍ ወታደራዊው የስልጣን ነጠቃ እንዲያበቃ ጠይቋል። የሀገሪቱን የተሰናከለ የዲሞክራሲ ሽግግር የሲቪሊያን አስተዳደር እንዲመራም ጥሪ አቅርበዋል። በካርቱም ሰልፈኞች ከዚህ ቀደም ከጸጥታ ኃይሎች ጋር ወደ ተጋጩበት የፕሬዚዳንታዊው ቤተ መንግስት መገኛ መትመማቸው ተሰምተዋል። የጸጥታ ኃይሎች ሰልፈኞቹን ለመበተን አስለቃሽ ጋዝና የፕላስቲክ ጥይቶችን መተኮሳቸውን ተከትሎ በመዲናዋ በትንሹ አንድ ሰው መገደሉንና ሶስት ሰዎች ጉዳት እንደደረሰባቸው ከለውጥ አቀንቃኞቹ መካከል አንዱ የሆኑት ናዚም ሲራጅ አስታውቀዋል። ከመዲናዋ ካርቱም በተጨማሪ በምዕራብ ዳርፉር እንዲሁም ከመዲናዋ 135 ኪሎ ሜትሮች ርቃ በምትገኘው የጀዚራ ክፍለ ሀገር ዋና ከተማ መዳኒ ሰልፎች መደረጋቸው ተሰምቷል። የመዳኒ ከተማ ባለፈው ሳምንት ትልቅ የተቃውሞ ሰልፍ ማስተናገደው አይዘነጋም። ዘገባው የአሶሺየትድ ፕሬስ ነው። የፕሬዚደንት ባይደን አስተዳደር ከስደተኞች ውጪ ባሉ የይለፍ ሰነዶች ላይ የክፍያ ጭማሪ ለማድረግ ያለውን እቅድ ይፋ አድርጓል። ባለስልጣናት የዋጋ ጭማሪው ቪዛዎቹን ለማዘጋጀት ከሚያስፈልገው ወጪ ጋር ለማመጣጠን ያለመ ነው ቢሉም ተቺዎች ግን የቪዛ መጠባበቂያ ጊዜን ካላስተካከለ በቀር የዋጋ ጭማሪው ወደ ዩናይትድ ስቴትስ የሚመጡ ተጓዦችንና ተማሪዎችን ቁጥር እንዲቀንስ ያደርጋል በሚል ስጋታቸውን ገልጸዋል። ነን ኢሚግራንት ቪዛ በመባል የሚጠራው ሀገሪቱ በስደተኝነት አሊያም በግዛቷ እንዲኖሩ ከፈቀደችላ ላቸው ፍልሰተኞች ውጪ ለሆኑ ሰዎች የምትሰጠው የይለፍ ሰነዶች አንድ ሰው ወደ ዩናይትድ ስቴትስ በሀገር ጎብኝነት እንዲጓዝ እንዲሰራና እንዲማር የሚፈቅዱ ናቸው። በአዲሱ እቅድ መሰረት የሀገር ጎብኚዎችና ተማሪዎች ቪዛ ክፍያ ከ160 ዶላር ወደ 245 ዶላር ይጨምራል። በስራ ምክንያት ወደ ሀገሪቱ የሚገቡ ግለሰቦች ቪዛ ዋጋ ደግሞ ከ190 ወደ 310 ዶላር ይጨምራል። አዲሱ ጭማሪ ከመጪው መስከረም ወር ጀምሮ ይተገበራል ተብሎ ይጠበቃል። በካሜሩን እየተካሄደ የነበረን ጨዋታ ለመመልከት በነበረ ጥረት ወቅት ተረጋግጠው የሞቱ ቤተሰቦችን ለማገዝ የካሜሩን ብሔራዊ ቡድን የገንዘብ ድጋፍ አድርገዋል። ቡድኑ 85 ሺህ ዶላር የገንዘብ ድጋፍ ከማድረጉ በተጨማሪ በጋምቢያ ላይ የተቀዳጀውን የሁለት ለባዶ ድል ለሟቾችና ተጎጂዎች መታሰቢያ አድርጎታል። ባለፈው ሳምንት በኦሎምቤ ስቴዲየም በተፈጠረው መረጋገጥ 8 ሰዎች ሲሞቱ 38 መቁሰላቸው ይታወሳል። ይህ በእንዲህ እንዳለ ሀገሪቱ እያስተናገደችው በሚገኘው የአፍሪካ ዋንጫ ቡርኪና ፋሶ፣ ሴኔጋል፣ ካሜሩንና ግብፅ ለግማሽ ፍጻሜ ማለፋቸውን አረጋግጠዋል። ትናንት በተደረጉ ጨዋታዎች ግብፅ ሞሮኮን 2-1፣ ሴኔጋል ደግሞ ኢኳቶሪያል ጊኒን 3-1 ረትተዋል።
ከዜናዎቹ ጋር ሀብታሙ ስዩም ነበር። ለዜናዎቹ እናመሰግናለን። የጋቢና ቪ የሰኞ ምሽት ጥር 23 2014 ዓ.ም መሰናዶ ይቀጥላል። ለምሽቱ የያዝናቸው ዘገባዎች አብይ ወዳደረግ ነው እንሻገር። የኢትዮጵያ ዋና ከተማ አዲስ አበባ ላይ ውበት ለመጨመር የወጠኑ ወጣቶች እንቅስቃሴ ከጀመሩ ሰነባብተዋል። ለወትሮ በማስታወቂያ ወረቀቶች ውበታቸውን አጥተው የነበሩ የመንገድ ዳር ግንብና ግድግዳዎችን በውብ የስዕል ስራዎች አስጊጠዋል። ተስፋቸውና ህልማቸውንም ለተመልካቾች አቅርበዋል። አሁን ላይ ደግሞ ከደጋፊ ተቋማት ጋር በመተባበር ወጣቶቹ የጎዳና ላይ ስዕሎችን በመጠቀም የተለያዩ ማህበራዊ መልእክቶችን በአዲስ መልክ እያስተላለፉ ይገኛሉ። የቡድናቸው ስም አዲስ የጎዳና ወይም አደባባይ ጥበብ ይሰኛል። ሀብታሙ ስዩም ከቡድኑ አጋር መስራች ሰለሞን ክፍሬ ጋር አጭር ቆይታ አድርጓል። ሰለሞን የቡድንን አጀማመርና ህልም አጋርቶናል። ይቀጥላል።
ከሌሎች አርቲስቶች ጋር እንዲሁ እናወራ። አንድ ሰው ከመሀል ተነስቶ ለምን እንደዚህ አንሰራም፣ ይሄ ነገር እኮ አልተለመደም የሚባል አይዲያ ይመጣና ስለዚህ ወደ ተግባር እንገባለን ማለት። ትንሽ ልጆች ነን ያለ ነው፣ አንድ ሶስት ነው። ከዛ በተረፈ ግን ከሌሎች አርቲስቶች ጋር እንሰራለን። በየጊዜው አዳዲስ አርቲስቶች አብረውን ይመጣሉ። አዲስ ነገር ስለሆነ ሰው ፍላጎቱን ይገልጽልናል እና ያን ጊዜ የሆነ ፕሮጀክት ሲኖር እየደወልን ኮንታክት እናደርጋቸዋለን። በተለይ አሁን ሶሻል ሚዲያም ስላለ ያን ጊዜ ማን ምን እየሰራ እንደሆነ ስለምናውቅ ደውለን አንድ ፕሮጀክት ሲኖር እንዲሳተፉ እንጋብዛቸዋለን ማለት ነው።
በከተማዋ የተለያዩ ስፍራዎች ስራዎቻችሁን ያሳያችሁ እንደሆነ ከገጻችሁ አይቻለሁ። የት የት ቦታ ምን አይነት ስራዎችን እንደሰራችሁ እስቲ ባጭሩ ንገረን።
ኦኬ፣ እሱን ከመናገሬ በፊት ምንድን ነው ዋናው አላማችን ኦር ደግሞ እኛ መስራት የሚፈልገው ነገር ምንድን ነው የሚለውን ነገር ገልጬ ከዛ ወደ ጠይቅን ጥያቄ ብገባ ይሻላል። ዋናው አላማችን ምንድን ነው? እንደዚህ አይነት የአርት አይነት አልታወቀም። አርት ሲባል ብዙ ሰው የሚያስበው ምንድነው ጋለሪ ውስጥ የሚታይ የሆነ ነገር ነው እንጂ ከዛ ውጭ ያለው ማህበረሰብ ጋለሪ ገብቶ ማለትም ጋለሪ ገብቶ የስነጥበብ ውጤት የማየት እድል የሌለው ሰው ያለምንም ግብዣ ጎዳና ላይ በሚሰሩ ጥበቦች ራሱን እንዲያዝናና ከዛም በተረፈ ደግሞ ማስተማር ይችላል። ስለዚህ አዳዲስ የሚሰሩ መንገዶች አሉ፣ የባቡር ፕሮጀክቶች አሉ፣ በማስታወቂያ የተጨናነቁ ግድግዳዎች አሉ። እነሱን በመጠቀም በውጤት መስራት ነው የምንፈልገው። ስለዚህ ዋናው ፎከስ ያደረግንበት ነው ይሄ ኒውራል ኦር ደግሞ የግድግዳ ላይ የቅብ ስራ ኦር ደግሞ ግራፊቲ ሁለተኛው ማለት ነው፣ ዲስፕሬን በመጠቀም የሚሰሩ ስራዎች ላይ ነው በአሁኑ ሰዓት እያደረግን ያለ ነው። አንዳንድ ኦፖርቹኒቲዎች አሉ፣ እነሱን በመጠቀም ራሳችንን ማስታወቅ። ለምሳሌ አንተም እኛ ገጽ ላይ ያየኸው አለ፣ አሁን በጣም በሰፊው እየሰራ ነው ያለው ጥበብ በአደባባይ የሚባል ፕሮጀክት ነው። የጀርመን የባህል ተቋም ኦርጋናይዝ አድርጎት እየሰራ ያለ ስራ ነው እና ስለዚህ ጥበብ አደባባይ የዋናው አላማ ምንድነው? አርቱን ወደ አደባባይ መውሰድ። ቅድም እንደነገርኩ ከተደበቁ ስዕል ማሳያ ስፍራዎች ወስዶ ወደ አደባባይ ወስዶ ሌሎች ሰዎችም እንዲያዩ ማድረግ። ስለዚህ እነሱን በመጠቀም እኛም ራሳችንን ማስታወቅ ፈለግን። ስለዚህ ብዙ ቦታዎችን ሰርተናል፣ በተለይ አራት ኪሎ እና ፒያሳ አካባቢ ላይ። አሁን የመንግስትን ፍቃድ ማግኘት ከባድ ነው። ስለዚህ ምን እያደረግን ነበረ? እነዚህ የፈራረሱ ቤቶች፣ አንዳንድ ሆቴሎች ይኖራሉ፣ ሱቆች ይኖራሉ። እነዛ ቦታ ሄደን ሰዎችን አላማችንን በመግለጽ እንዲፈቅዱልን በማድረግ የእነሱን ግድግዳ እየተጠቀምን የራሳችንን ሀሳብ እዛ ላይ እንሰራለን ማለት ነው። ከዚህ በፊት ሌሎች አርቲስቶችም የሞከሩት አሉ፣ ቦሌ አካባቢ እንደዚህ የተሰሩ አሉ ማለት ነው።
ሰለሞን፣ ስራዎቻችሁ በምን በምን ርዕሰ ጉዳዮች ላይ ያተኩራሉ? ማንም ሰው የመረጠውን ሀሳብ ማቅረብ ይችላል ወይስ የሚፈቀዱና የማይፈቀዱ የአደባባይ ስዕል አይነቶች አሉ?
አሉ። ስቴት አርት ሲባል የማይፈቀድ ኦር ደግሞ ኢሌጋል አርት ኦር የሚፈቀድ ደግሞ ሌጋል የሚባለው አርት አለ። እኛ የምንሰራው ግን የሚፈቀዱ አርቶች ላይ ነው። ምክንያቱም አደባባይ ላይ እስከሰራኸው ድረስ ግጭት ያስነሳል። ሰውም የሚያየው ነገር ጥሩ መሆን አለበት። በእርግጥ እኛ ሀገር አልተለመደም እንጂ ሌላው ዓለም ኢሌጋል ግራፊቲ ተብሎ ኢሌጋል አርት ስቴት አርት ተብሎ ሰዎች ባቡር ላይ ሊሆን ይችላል፣ የሰው ግድግዳ ላይ ሊሆን ይችላል እየሰሩ ሀሳባቸውን ያንጸባርቃሉ። እኛ ግን ሞር እየሰራን ያለ ነው እንዴት ነው ሰው አይቶ ሊደሰትበት ሰው አይቶ ሊማርበት የሚችለው ነገር ላይ ነው። በአሁኑ ግን በዚህ በ2020 ወር በእኛ 2013 ከመግባቱ በፊት ወደ 2012 መጨረሻ አካባቢ አሁን የነገርኩ ፕሮጀክት ላይ የተሳተፍን ጊዜ የጥበብ በአደባባይ ላይ ስንሰራ የነበረው የአርት ውጤት ምንድነው ስለ ማይግሬሽን ኦር ደግሞ ስደት የሚለው ኮንሴፕት ላይ ነው። ስለዚህ ሁሉም ሰው ስደትን በምን ይገልጸዋል? አርቲስቶቹ ስድስት አርቲስቶች ነበርን። ስድስታችንም የየራሳችንም ስደትን የምንገልጽበት መንገድ ተጠቅመን የሰራ ነው ማለት ነው።
ስራችሁን የተመለከቱ ሰዎች ምን አይነት ምላሽ ሰጧችሁ? ከተማዋን እያሳመራችሁ ነው የሚለው ይበዛል ወይንስ ጎዳናውን ሁሉ ስዕል በስዕል አደረጋችሁት ብሎ የወቀሳችሁ አለ? ከመንግስት አካልስ ምን አይነት ድጋፍ እያገኛችሁ ነው?
እስካሁን ያው የወቀሰ የለም እውነት ለመናገር። ምክንያቱም እንደነገርኩ አዲስ ነገር ስለሆነ ሰው በጣም ኢንተረስትድ ነው። ስለዚህ የማበረታታት ሁኔታ ነው ያለው እንጂ እስካሁን የወቀሰም ነገር የለም። እኛም የምንሰራው በእርግጥ ውበት ያለው ነገር ነው። ትርጉሙን አንዳንድ የምንሰራቸው ስራዎች በእርግጥ ቶሎ ላይገባቸው ይችላል አንዳንድ ሰዎች። ስለዚህ ያው በራሳቸው መንገድ የሚረዱትም አሉ። ከዛ በተረፈ ግን አይተውት የስውበቱን ብቻ የሚያደንቁ ብዙ አሉ። ስለዚህ እስካሁን ከህብረተሰቡ እንደውም ብዙ እንድንሰራ ነው እንጂ የወቀሰን የለም። የእኛን ግሩፕን ጆይን ማድረግ የሚፈልጉ ብዙ ሰዎች ያሉ እየጻፉልን ነው፣ ፌስቡክ ላይም ኢንስታግራም ላይም ማለት ነው። ስለዚህ እስካሁን አስደሳች ውጤት ወር ምላሽ ነው ያለው። ከመንግስቱ ጋር በተገናኘ ግን ከመንግስት ጋር ለመስራት እውነት ለመናገር በአሁኑ ሰዓት በጣም ከባድ ነው። በተለይ በኮሮና ሰዓት ፎከሱ መንግስት እዛ ላይ ስለሆነ ማለት ነው እንጂ እኛም አሁን ኮሮናን በተመለከተ ስትሬት አርትን በመጠቀም ለኮሮና ጎጂነት ወር ደግሞ ምን ማድረግ ያለብንን ነገር ለህዝቡ መልእክት ለማስተላለፍ የሚያስችል የስትሬት አርት ወይ የጎዳና ላይ የጥበብ ውጤት እንዲኖር ፕሮፖዛል አቅርበን አዘጋጅተን ነበር። እስካሁን ምንም የተሰጠ ምላሽ የለም። ግን የመንግስት እጅ ቢገባበት ይሄ ስትሬት አርትን የተመለከተ ነገር ውጤቱ በጣም ከፍ ያለ ነው የሚሆነው። ምክንያቱም ሌሎች ሀገር ላይ ምሳሌ ማየት እንችላለን። ምን ያህል ከቱሪዝምም አንጻር ሊሆን ይችላል፣ ከተማ ማስዋብ አንጻር፣ ከብዙ ነገር ፖዘቲቭ ከሆኑ አንጻሮች ብዙ ጥቅም አለ። ስለዚህ እስካሁን ከመንግስት ጋር እየሰራን አይደለም። ለወደፊቱ አላማ አለን ከመንግስት ጋር የመስራት።
የወደፊት ህልማችሁ ምንድን ነው? ከዚህ ቡድን ጋር በተያያዘ ምን ምን ነገሮችን ነው ለወደፊቱ መስራት የምትፈልጉት?
እኔ አዲስ አበባ ልጅ ነኝ። አዲስ አበባ በጣም እያደገች ነው፣ እየተለወጠች ነው። ስለዚህ ብዙ ነገር መስራት እንችላለን፣ መስራትም እንፈልጋለን። ስትሬት አርትን በመጠቀም ማለት ነው። አይተናል ኤግዛምፕሎችን ውጭ ሀገር። ስለዚህ ከእሱ ነው እኛም ማለት መገልበጥ የምንፈልገው፣ ከሌሎች ሀገር መማር እንችላለን። ስለዚህ ደግሞ ኢትዮጵያን በአጠቃላይ አዲስ አበባ ብቻ ሳይሆን ኢትዮጵያንም ጨምሮ ብዙ የሚወራ ነገር አለ። አርትን በመጠቀም እንደነገርኩ አርት ይባል ጋለሪስ ብቻ አይደለም ያለው፣ ጎዳና ላይ ወጥተን መስራት እንችላለን። ስለዚህ ኢትዮጵያ ውስጥ ብዙ ሊባሉ የሚችሉ ከታሪክ አንጻር፣ ከሶሻል ላይፍ አንጻር፣ ከብዙ ነገር አንጻር ማውራት የምንችላቸው ነገሮች አሉ። ስለዚህ ይሄንን ነው ለህብረተሰቡ ማሳየት የምንፈልገው። መንግስትም ፈቅዶ እዚህ አይዲያ ላይ ሰፖርት ኦር ድጋፉን እንዲደግፈን እንፈልጋለን። ስለዚህ ዋናው አላማችን ይሄን ስትሬት አርትን ማስተዋወቅ ነው፣ መጀመሪያ ለአዲስ አበባ፣ ቀጥሎ ሙሉ ኢትዮጵያው ማለት ነው።
እጅግ በጣም አመሰግናለሁ ሰለሞን ክፍሌ፣ የአዲስ አበባ የአደባባይ ጥበብ አጋር መስራች፣ በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ። ለሁላችሁም መልካም እድል እመኛለሁ።
እኔም አመሰግናለሁ፣ በጣም አመሰግናለሁ።
ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የሬዲዮ በቴሌቪዥን መሰናዶቻችንን በሳተላይት ኢትዮሳት ላይ እንዲሁም ደግሞ በፌስቡክ ገጻችን ቪ አማሃሪክ ላይ እና የቪ አማሃሪክ ዌብሳይት ላይ ልታገኟቸው ትችላላችሁ። ወደ ተከታዩ ዘገባ ደግሞ እንሻገር። ጦርነትና ግጭቶች በማህበረሰቡ ላይ የሚፈጥሩት የስነ አእምሮ ተግዳሮት ዘመናትን እንደሚሻገር ባለሙያዎች ይናገራሉ። ይህን ችግር በተመለከተ በማህበራዊ መገናኛ ብዙሀን ላይ ሰፊ የሆነ ውይይትን የሚደረጉ ሲሆን ይህን መሰል ውይይቶችን በማስተናገድ ከሚታወቁት ማህበራዊ መገናኛ ብዙሀን አንዱ የሆነው የጤና ወግ በትላንትናው ዕለት ባለሙያዎችን ጋብዘው በዚህ ዙሪያ በክለብ ሀውስ ላይ ውይይት አድርጓል። ውይይቱን ተከታትዬ ነበር። ይዘቱን እንደሚከተለው አቅርብላችኋለሁ። ኢትዮጵያ ወደ ጦርነት ከዘለቀች ከአንድ ዓመት በላይ ሆኗታል። በዚህ ጦርነት በሚሊዮኖች የሚቆጠሩ ከቤት ንብረታቸው ተፈናቅለዋል፣ ለረሃብም ተጋልጠዋል። ብዙዎችም ወዳጅ ዘመዶቻቸውን በጦርነቱ ምክንያት አጥተዋል፣ ሀብት ንብረትም ወድሟል። ይህም ከባድ የሆነ የአእምሮ ጠባሳ እየጣለ ይገኛል። ለዚህም መፍትሄ ማበጀቱ አስፈላጊ መሆኑን ባለሙያዎች ይስማሙበታል። የጤና ወግ በተሰኘው ማህበራዊ ምህዳር ላይ ጥር 22 2014 ዓ.ም ጦርነትና ግጭት በማህበረሰቡ ላይ ስለሚፈጥሩት የአእምሮ ጤና ችግሮች ውይይት የተደረገ ሲሆን በእለቱ በውይይቱ ላይ ማብራሪያ የሰጡት የኢትዮጵያ የስነ አእምሮ ባለሙያዎች ማህበር ፕሬዚዳንት ዶክተር ሙሉቀን ተስፋዬ ይህም በመሰሉ ወቅቶች ሊጠበቁ ስለሚችሉ የአእምሮ ጤና እክሎች አብራርተዋል።
እንግዲህ የጦርነትና የክራይሲስ ወቅት ለአእምሮ ጤና አሉታዊ ጎኑ ሊጎዱ የሚችሉ ነገሮች በስፋት የሚታዩበት እንደሆነ እሙን ነው። ማንም ሰው በዚህ ጦሱ ሲያልፍ ጥቃት እንደሚደርስበት እሙን ነው የሚሆነው። ግን የጉዳቱ መጠንና ሁኔታ ይለያያል። የተለያዩ ጥናቶች እንደሚያሳዩት የዓለም አቀፍ ጤና ድርጅትም በዚህ አይነት የቀውስ ወቅት ጦርነት፣ ኮንፍሊክት ሲኖር 10% ያህል የሚሆነው የማህበረሰብ ከፍተኛ የሆነ የአእምሮ መታወክ ይገጥመዋል። ቀሪው ወደ 10% የሚሆነው ደግሞ የዕለት ተዕለት ህይወቱን በሚያውቅ መልኩ የባህሪ፣ የስሜት፣ የአስተሳሰብ ለውጦች እንደሚገጥሙት ያሳያል። እነኚህን እንደው በዝርዝር ለመጥቀስ ያህል ብዙዎቻችን እንደምናውቀው ከአደጋ በኋላ የድህረ አደጋ ሰቆቃ የምንለው የአእምሮ የመታወክ ሁኔታ አለ። ሌላው የከበድ ያለ የድባቴ ሁኔታ፣ ከፍተኛ የሆነ የውጥረትና የጭንቀት ሁኔታዎች፣ አንዳንዴም ደግሞ ከእውነታ ሊያስወጡ የሚችሉ ከበድ ያሉ የአእምሮ መታወቆች ሳይኮሲስ የምንለው ሊያጋጥም የሚችልበት ሁኔታ አለ። ይህንን ስንል ቀሪው ደግሞ የሆነ የማህበረሰብ ክፍል በዚህ ክራይሲስ ምክንያት አመለካከቱ ላይ፣ ከሰዎች ያለው ግንኙነት ላይ፣ ወደፊቱን የሚያይበት ሁኔታ ላይ ተጽዕኖ የሚፈጥር ነገር ነው ማለት ነው። እና እንግዲህ ሰፊ የሆነ የጤና ችግር የሚያመጣ ነው።
በተመሳሳይ በእለቱ በውይይቱ ላይ ማብራሪያ የሰጡት የአሀ የስነ ልቦና አገልግሎቶች መስራችና ዳይሬክተር ሞገስ ሞገሴ በዚህ ወቅት የደህንነት ጥያቄም አደጋ ውስጥ ይገባል ይላሉ።
ከጦርነት ጋር በተያያዘ የስነ ልቦና ጫናን የመጀመሪያው ነገር ጉዳት፣ ጥቃት የደረሰባቸው ሰዎች የሚኖራቸው ጥያቄ ነው ይሆናል። እንደምታውቁት የመጀመሪያው ቤዚክ ኒዳችን የምግብ ፍላጎት የመሳሰሉት ፊዚዮሎጂካል ኒድ የምንላቸው ቢሆኑ፣ ቀጥሎ ግን ከዚህ ቀውስ ጋር በተያያዘ የሴፍቲ እና የሴኪሪቲ ኢሹ ትልቅ ጥያቄዎች መግባቱ እና ብሎም ደግሞ ፋንክሽናል መሆን አለመቻል ደረጃ ላይ ማድረሱ ነው። ምን ማለት ነው? የኢኮኖሚ ፋንክሽናሊቲ ሊሆን ይችላል፣ ወይም ደግሞ የሶሻል ፋንክሽናቸው ፕሮፐርሊ አለመታየቱና ችግር ውስጥ መውደቁ ነው። ከዛ ውጪ ለተለያዩ የባህሪ ችግሮች መጋለጣቸውንም መዘንጋት የለብንም። ለሱስ መጋለጥ ሊሆን ይችላል፣ ወይም ደግሞ የተለያዩ የባህሪ ችግሮችን ማሳየት ሊሆን ይችላል። በጥቅል ይሄን ማየት ያስፈልጋል።
በጦርነትና በግጭት ወቅት የሚከሰቱ የአእምሮ ጠባሳዎችና ችግሮች ታዲያ በጦርነቱ አካባቢ ያሉ ማህበረሰቦችን ብቻ ሳይሆን እንደ ሀገር በምጣኔ ሀብት፣ በሃይማኖትና በባህል ትስስር የተጋመደውን ሕዝብ በሙሉ በአንድም በሌላ መልኩ እንደሚጎዳ ዶክተር ሙሉቀን ያብራራሉ።
በመፈናቀል ውስጥ ቤተሰብ መለያየት ሊኖር ይችላል። ይህ ሁሉ እንግዲህ ቤተሰብ ላይ ጫና የሚያመጣ ነገር ይሆናል። በተለይ ብዙ አትሮሲቲስ ይኖራሉ። የቤተሰብ አካል ከባድ ህመም፣ ከባድ አካላዊ ስቃይ፣ ስነ ልቦና የጫናው ሲሆን ከህፃናት ጀምሮ እስከ አዋቂዎች ቤት ውስጥ ያሉ እንግዲህ የጉዳት ሰለባ ነው የሚሆኑት። ሌላው ወደ ማህበረሰብ ስንመጣ እንግዲህ ማህበረሰብ የግለሰቦች ከዛ ደግሞ የቤተሰቦች ጥርቅም እንደሆነ ሁላችንም እንረዳለን። ስለዚህ ስነ ልቦናቸው የታወቁ ግለሰቦች፣ ቤተሰቦች ሲሆኑ እንደ ማህበረሰብም ያንን ነገር የምናይበት ሁኔታ ይኖራል። ሌላኛው ከዚህም ዘለግ ያለ ነው። ጉዳቱ ምንድን ነው? እንደ ማህበረሰብ የጋራ ደግሞ አስተሳሰብ ይኖራል። የግሩፕ ሳይኮሎጂ የምንለው ማለት ነው። ስለዚህ ግለሰቦች አካባቢው ላይ ያሉ የማህበረሰብ ክፍሎችን በአንድም በሌላም የሚያሳስራቸው ነገሮች ስለሚኖሩ እዛ ማህበረሰብ ላይ የሚፈጥረው ቁጭት ሊሆን ይችላል፣ ድንጋጤ ሊሆን ይችላል፣ የበቀል ስሜት ሊሆን ይችላል። ስለዚህ እነኚህ ነገሮች በጊዜ በአግባቡ ካልታረሙና መልስ አግኝተው ካልሄዱ እንግዲህ
የሰቆቃ የክራይሲስ ምንጭ የሆነው ሰው ሰራሽ አደጋ ነው እና ያንን ሊፈጥሩ የሚችሉ ችግሩን ተደጋጋሚ እንዲሆን ከትውልድ ወደ ትውልድ የሚተላለፍ ችግር የማድረግ ሁኔታው የክሮኒክ እንዲሆን የማድረግ እድል ይኖረዋል።
ይህን ችግር በዘላቂነት ለመቅረፍ የጤና ጥበቃ ሚኒስቴርና የሴቶችና ማህበራዊ ጉዳይ ሚኒስቴር በጋራ በጦርነትና ግጭት ጉዳት ለደረሰባቸው ማህበረሰቦች የስነ አእምሮም ሆነ የጤና ምላሽ ለመስጠት የሚያስችል ዘርፈ ብዙ የምላሽ እቅዶችን በቅርቡ ይፋ ማድረጋቸው ይታወሳል። በዚህ ዘርፈ ብዙ የምላሽ እቅድ ላይም በቅድሚያ ለማህበረሰቡ ምላሽ ለሚሰጡ የጤና ባለሙያዎች ትኩረት መደረጉን ዶክተር ሙሉቀን ያብራራሉ።
ምንድን ነው ዋናው እንግዲህ ከሰዓት ላይ ብዙ ነገሮች ኮምፕሮማይዝ ስለሚሆኑ ጫና ውስጥ ስለሚያልፉ አንዱና አይነተኛው ሪኮመንዴሽን ያሉንን ነገሮች ማብቃት ነው። በተሻለ መጠቀም ኦልሬዲ ኤግዚስቲንግ የሆኑ ሲስተሞችን ማብቃቱ የተሻለ እንደሆነ ጥናቶች ያንን ያመላክታሉ። እና እንደ መውጫ መንገድ የሚያየ ነው ምንድን ነው ሄልስኬር ወርክ በራሳቸው ነው የሙያውም ባህሪ ኮምፓሽን ይፈልጋል። በጣም አንዱ ኢንቴግራል ፓርቱ እሱ ነው እና ኮምፓሽን ደግሞ ዊዛውት ሰልፍ ኬር የራሱ የሆነ ጫናና አደጋ ይኖረዋል። ስለዚህ ለዛ ሰንሰቲቭ እንዲሆኑ አንደኛው ያዝነው ኢቨን በኮንፍሊክቱ ሞር ደን አራውንድ 10,000 የሚሆኑ የጤና ባለሙያዎች ጫና ውስጥ ነው ያሉ። ስለዚህ እነኚህ በጣም አስፈላጊ የሆነ በጣም የምንፈልጋቸው ሰዓት ነው። ስለዚህ ዘ ቢግስት ሪሶርስስ ሂውማን ሪሶርስ ብለን ስባለው እኔም ፐርሰናሊ እና ያንንም ኮንሲደር አድርገነዋል። ለሄልዝ ኬር ወርከሮች ሰልፍ ሄልፍ ሜጀሮች እና ኮፒንግ ስኪሎችን እኛ ቪካሪስ ትራውማ የምንለው ነው በስራችን ባህሪና ሁኔታ ተደጋጋሚ እንደዚህ አይነት ነገሮችን ትራውማዎችን ስናይ እኛም የዛ ነገር ተጠቂ እንሆናለን። አሲፍ ትራውማው እኛ ላይ እንደደረሰብንና በርናውት ፕሪቨንሽኖችን ስፔሲፊክ የሆኑ ትሬኒንጎችን ፕላን አድርገናል። ሌላው እኛውም የጤና ባለሙያ ስለ ፊዚካል ሄልዝ ዲል ሲያደርግ የአእምሮ ጤና ሁኔታን ከግንዛቤ ውስጥ መጨመሩ እጅግ አስፈላጊ ነው የሚሆነው እና ቤዚክ ሜንታል ሲሆኑ ኢሹዎችንም በትሬኒንግ ለጤና ባለሙያዎች ተደራሽ ለመሆን አስበናል።
አድማጮቻችን፣ የዚህ ዘገባ ተከታይ ክፍል በነገው ምሽት የሚቀጥል ይሆናል። አሁን ኬኔዲ አባተ ከስፖርት ዘገባዎች ጋር ይጠብቃችኋል።
በጣሊያን በተካሄደ ሀገር አቋራጭ ውድድር ኢትዮጵያዊው አትሌት ንብረት መላክ አሸነፈ። ትናንት በጣሊያን ቺንኩዌ ሙሊን ለ90ኛ ተከታታይ ዓመት በተካሄደው እና በዓለም አትሌቲክስ የወርቅ ደረጃ ባለው ሀገር አቋራጭ ውድድር ነው ኢትዮጵያዊው ንብረት መላክ ያሸነፈው። አትሌት ንብረት ብርቱ ፉክክር የታየበትን የ11.5 ኪሎ ሜትር ውድድር 28 ደቂቃ ከ33 ሰከንድ ነው ያጠናቀቀው። ንብረት ይህን ውድድር ሲያሸንፍ ለሁለተኛ ተከታታይ ዓመት ነው። በዚህም በተከታታይ የስፍራውን ውድድር በማሸነፍ ከአትሌት ፊጣበይ ይሳ ቀጥሎ በታሪክ ሁለተኛው ኢትዮጵያዊ አትሌት መሆንም ችሏል። አትሌት ፊጣ እንደ ጎርጎሮሳውያን አቆጣጠር ከ1992 እስከ 1995 ድረስ የስፍራውን የሀገር አቋራጭ ውድድር ለአራት ዓመታት በተከታታይ አሸንፏል። አትሌት ሙክታር እድሪስም ሁለት ጊዜ ባለድል ቢሆንም ድሉን ያስመዘገበው ግን ለተከታታይ ዓመታት አይደለም። በትናንትናው ውድድር ያሸነፈው አትሌት ንብረት ከውጤቱ በኋላ በሰጠው አስተያየት በቀጣዩ ዓመት ለሶስተኛ ተከታታይ ዓመት ለማሸነፍ እመለሳለሁ ማለቱን የዓለም አትሌቲክስ አስነብቧል። ንብረትን በሁለት ሰከንዶች ተከትሎ በመግባት ኬንያዊው ሌቪ ኪቤት ሁለተኛ ሲወጣ፣ ሌላኛው ኢትዮጵያዊ አትሌት ታደሰ ወርቁ ደግሞ ሶስተኛ ወጥቷል። በሴቶቹ ምድብ ደግሞ ኬንያውያኑ ቴሬሲያ ጌቴሪ እና ዝና ሄጎ አንደኛና ሁለተኛ ሲወጡ፣ ክላራ ሉካን ከስሎቬኒያ ሶስተኛ በመሆን ውድድራቸውን አጠናቀዋል። በአፍሪካ ዋንጫ ጨዋታዎች ምክንያት ረፍት ላይ የሰነበተው የቤትኪንግ ኢትዮጵያ ፕሪሚየር ሊግ በድሬዳዋ ከተማ ሲቀጥል፣ ቅዱስ ጊዮርጊስ የሊጉን መሪነት ከፋሲል ከነማ ተቀብሏል። ባለፉት ሁለት ቀናት የተካሄዱ ጨዋታዎችን የተከታተለው አዲስ ቸኮል ተከታዩን አጭር ዘገባ ልኮልናል።
ከአፍሪካ ዋንጫ መልስ በድሬዳዋ ከተማ የተጀመረው የቤትኪንግ ኢትዮጵያ ፕሪሚየር ሊግ ኢትዮጵያ ቡናን ከሐዋሳ፣ ሲዳማ ቡናን ደግሞ ከባህር ዳር ከተማ በማገናኘት ነበር የተጀመረው። በመጀመሪያ አጋማሽ ባዶ ለባዶ ረፍት የወጡት ሐዋሳ ከተማና ኢትዮጵያ ቡና በሁለተኛው አጋማሽ ሐዋሳዎቹ ብሩክ በየነ በ49ኛው መስፈን ታፈሰ ደግሞ በ62ኛው ደቂቃ ባስቆጠሩት ጎል ኢትዮጵያ ቡናን 2-0 ማሸነፍ ችለዋል። በዚህም ኢትዮጵያ ቡና በሐዋሳ ከተማ በተካሄዱ ውድድሮች ያሳየው ለከሚያላቋም ድሬዳዋ ላይም የተከተለ መስሏል። በመጀመሪያ አጋማሽ በፍጹም ዓለሙ ጎል ሲዳማ ቡናን ሲመራ የነበረው ባህር ዳር ከተማ ደግሞ በ70ኛውና 80ኛው ደቂቃ በተቆጠሩበት ጎሎች ውጤቱ ማስጠበቅ ሳይችል ቀርቶ በሲዳማ ቡና 2-1 ተሸንፏል። በዚህም በመካከላቸው የነበረው የ3 ነጥብ ልዩነት ጠፍቶ በግብ ክፍያ ብቻ ተበላልጠው ለጊዜው 6ኛና 7ኛ ደረጃ ላይ እንዲቀመጡ ተደርገዋል። ባህር ዳር ከተማ ውድድሩን ቢያሸንፍ ኖሮ ከ6ኛ ወደ 3ኛ ደረጃ ከፍ የሚልበት እድል ነበረው። ባለፈው ዓመት ከሊጉ ወርደው በትግራይ ክለቦች ፋንታ ዳግም ፕሪሚየር ሊጉን የተቀላቀሉትና ዘንድሮ አመርቂ ውድድር ጊዜን እያሳለፉ ያሉት ወልቂጤ ከተማዎች በደቡብ ደርቢ ከሀዲያ ሆሳዕና ጋር ተገናኝተው ሁለት አቻ ተለያይተዋል። በዚህ ዕለት 10 ሰዓት ላይ የተካሄደውና የድሬዳዋ ከተማ አስተዳደር ከንቲባ ከድር ጀዋርም በስቴዲየም ተገኝተው የተከታተሉት ተጠባቂ ውድድር የፋሲል ከነማና ቅዱስ ጊዮርጊስ ጨዋታ ነበር። ለዋንጫ ፉክክሩ ቀዳሚ ግምት የተሰጣቸው ሁለቱ ክለቦች ጨዋታ ውጤት ከጨዋታ ብልጫ ጋር ቅዱስ ጊዮርጊስ ፋሲልን 4-0 ያሸነፈበት ሆኗል። ለቅዱስ ጊዮርጊስ አቤል ያለውና ኢስማኤል ኦሮ አጎሮ ጎሎቹን አስቆጥረዋል። ያለፈው ውድድር ዘመን የሊጉ ባለድል የነበረው ፋሲል ከነማም በደረጃ ሰንጠረዡ ይዞ የነበረውን መሪነት ለቅዱስ ጊዮርጊስ አስረክቧል። በማግስቱ ማለትም በትላንትናው ዕለት በተደረጉ ጨዋታዎች ጅማ አባጅፋር ከአዲስ አበባ ከተማ እንዲሁም ሰበታ ከተማ ከአዳማ ከተማ ተገናኝተዋል። በውጤቱም አስቀድሞ ባካሄዳቸው 9 ውድድሮች አንድም ጨዋታ ማሸነፍ ተስኖት የቆየውና በደረጃ ሰንጠረዡ ግርጌ ላይ የሚገኘው ጅማ አባጅፋር አዲስ አበባ ከተማ በዳዊት ስጠፋኖስ ቅጣት ምት ጎል 1-0 በማሸነፍ የመጀመሪያ ድሉን አስመዝግቧል። የሰበታና አዳማ ከተማ ጨዋታ ላይ አዳማ ከተማ 1-0 ከመመራት ተነስቶ 2-1 በማሸነፍ ደረጃን ወደ 5ኛነት አሻሽሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን አመሰግናለሁ። ቀጣዩ መረጃችን ፍጻሜው እየተቃረበ ወደሚገኘው የአፍሪካ ዋንጫ ይወስደናል። በካሜሩን አስተናጋጅነት እየተካሄደ ባለው 33ኛው የአፍሪካ ዋንጫ የግማሽ ፍጻሜ ተፋላሚዎቹ የመጨረሻ 4 ሀገራት ትናንትና ከትናንት በስቲያ በተደረጉ ጨዋታዎች ተለይተዋል። ትናንት በሞሮኮና ግብጽ መካከል የተደረገውን የሩብ ፍጻሜ ጨዋታ 2-1 በማሸነፍ ግብጽ የመጨረሻ 4ቱን መቀላቀል ችላለች። ሞሮኮ ጨዋታው በተጀመረ ገና በ6ኛው ደቂቃ ባገኘችው የፍጹም ቅጣት ምት መምራት ብትችልም ግብጽ የጨዋታው ኮከብ ሆነው ሞሳላ ማካኝነት 53ኛው ደቂቃ ላይ ባስቆጠረችው ጎል አቻ ሆናለች። መደበኛው የጨዋታ ጊዜም አንድ እኩል መጠናቀቁን ተከትሎ ሁለቱ ቡድኖች ተጨማሪ 30 ደቂቃ የተጫወቱ ሲሆን በ100ኛው ደቂቃ ላይ ባስቆጠረችው ግብ ግብጽ አሸንፋ መውጣት ችላለች። ከዚህ ቀደም 7 የአፍሪካ ዋንጫዎችን በማንሳት ክብረ ወሰን የያዘችው ግብጽ ለ8ኛው ዋንጫ በመታደርገው ሩጫ ለፍጻሜው ለመድረስ በቀጣዩ ሐሙስ አስተናጋጇን ካሜሮን ማሸነፍ ይጠበቅባታል። ካሜሮን ከትናንት በስቲያ ጋምቢያን 2-0 በማሸነፍ ነው ወደ ግማሽ ፍጻሜው ፍልሚያ ያለፈችው። ትናንት በተደረገ ሌላ የሩብ ፍጻሜ ጨዋታ ሴኔጋል ኢኳቶሪያል ጊኒን በማሸነፍ ወደ ቀጣዩ ዙር አልፋለች። እስካሁን በታሪኳ የአፍሪካ ዋንጫን አንስታ የማታውቀው ሴኔጋል የመጀመሪያ ድሏን የምታጣጥምበትን እድል ለማግኘት ነው የምትፋለመው። በግማሽ ፍጻሜውም ረቡዕ ዕለት ከቡርኪና ፋሶ ጋር ትገጥማለች። የሁለቱ አሸናፊ ከካሜሮንና ግብጽ አሸናፊ ጋር የሚገናኙበት የፍጻሜው ጨዋታ የፊታችን እሁድ ይካሄዳል። በፖለቲካው ዝግቦች የታጀበው የቤጂንግ የክረምት ኦሎምፒክ አርብ ዕለት ይጀምራል። ባለፉት 3 ቀናት ብቻ ከ3500 በላይ አትሌቶች በውድድሩ ለመሳተፍ ቤጂንግ መድረሳቸው ታውቋል። ከነዚህም መካከል 54 አትሌቶች ኮቪድ-19 የተገኘባቸው ሲሆን የቤጂንግ 2022 አስተባባሪዎች የኮቪድ ተጠቂዎች ቁጥር እየጨመረ ሊሄድ እንደሚችል አስታውቀዋል። ዩናይትድ ስቴትስን ጨምሮ በርካታ ሀገራት ቻይና ትፈጽማለች ያሉትን የሰብአዊ መብቶች ጥሰት በመቃወም የዲፕሎማሲ ተቃውሞ በማድረግ ወደ ሀገሪቱ ባለስልጣናትን እንደማይልኩ ቢገልጹም በተቃራኒው የቆሙ ሀገራትም አሉ። ከነዚህ ሀገራት መካከል የሆነችው የፓኪስታን ጠቅላይ ሚኒስትር ኢምራን ካን በመክፈቻው ስነ ስርዓት ላይ ለመታደም ወደ ቤጂንግ እንደሚያቀኑ ተገልጿል። የቀድሞው ፕሮፌሽናል የክሪኬት ተጫዋች ጠቅላይ ሚኒስትር ካን በኦሎምፒኩ መክፈቻ ላይ ለመታደም ወደ ቤጂንግ የሚያቀኑት በቻይናው ፕሬዝዳንት ግብዣ መሆኑን የፓኪስታን ውጭ ጉዳይ ሚኒስትር ገልጸዋል። የፊታችን አርብ በሚከፈተው የቤጂንግ 2022 የክረምት ኦሎምፒክ ስነ ስርዓት ላይ እስካሁን የ32 ሀገራት መሪዎች እንደሚታደሙ ታውቋል። ይህ በእንዲህ እንዳለ ለዝግጅቱ ቀናት በቀሩበት በዚህ ወቅት ሰሜን ኮሪያ ለሙከራ የምታስወነጭፋቸው ሚሳይሎች ጉዳይ የቀጠናውን ውጥረት አባብሶታል። ሀገሪቱ ትናንት እሁድ ያስወነጨፈችው ሚሳይል ካለፉት 5 ዓመታት ወዲህ ግዙፉ እንደሆነ የተነገረለት ሲሆን ድርጊቱ የመንግስታቱን ድርጅት እገዳ የተጻረረ ነው በሚል ዩናይትድ ስቴትስ፣ ጃፓንና ደቡብ ኮሪያ ተቃውመዋል። ሰሜን ኮሪያ በጥር ወር ብቻ 7 የሚሳኤል ሙከራዎችን ያደረገች ሲሆን ይህም በብዛቱ በጎርጎሮሳውያኑ 2021 ካደረገችው 6 ሙከራ በአንድ ከፍ ያለ ነው። ይሁንና ሀገሪቱ ለቻይና ባላት አክብሮት ምክንያት የኦሎምፒክ ውድድሩ በሚካሄድበት ወቅት የሚሳኤል ሙከራ ከማድረግ ልትቆጠብ እንደምትችል ተንታኞች እምነታቸውን ገልጸዋል። ለዛሬ መረጥነላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጭ ተመልካቾቻችን ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈው የጋቢና ቪኦኤ መሰናዶ ዘለ ተጠናቀቀ። በነገው ምሽት እንገናኝ። ተናደሩ።